ስለምን አድማጭ ተመልካቾቻችን የጋቢና ቪ የሮም ምሽት ህዳር 29/2014 ዓ.ም ምረት ምሽት መሰናደው ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለምሽቱ ካዝናቸው ጥንቅሮች መካከል ጥቂቶቹ እናስተዋውቃችሁ።
ችግሩ ከተከሰተው ከ11 ቀን በኋላ አካባቢው ከዋታ የተጠቃ ሆኗል። ነገር ግን አብዛኛው ማህበረሰቡን ስናገለግልበት የነበረው የህክምና መሳሪያ በሙሉ ተወስዷል።
የህወሓት ተዋጊዎች ገብተውባቸው በነበሩ የደቡብ ወሎ አካባቢዎች የጤና ተቋማት ላይ ከፍተኛ ጉዳት አድርሷል። የዞኑ ጤና መምሪያ ገልጿል። በዚህ ዙሪያ ዘገባ ይኖረናል። በተመሳሳይ በአማራ ክልል እየተካሄደ ባለው ጦርነት ምክንያት እስካሁን ድረስ 4107 ትምህርት ቤቶች ውድመት እንደደረሰባቸውና 19 ሚሊዮን የሚጠጉ ተማሪዎች ደግሞ ከትምህርት ገበታቸው ውጪ መሆናቸውን የአማራ ክልል ትምህርት ቢሮ ለአሜሪካ ድምጽ አስታውቋል።
የትምህርት ቤቶችን መቀመጫዎችን የተማሪዎችን ቤቶች እንዳለ ተባብረዋቸዋል። ከእንግዲህ በኋላ ጥቅም የሚሰጥ አይመስለንም። እንግዲህ
የትምህርት ቤቶች ውድመትና የተማሪዎች ከትምህርት ገበታቸው መፈናቀል እያስከተለ ስላለው ስነልቦናዊና ምጣኔ ሀብታዊ ጫና እንምቃኝ ይሆናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። መርሃ ግብሩን በመምራት የደንገረመው በምስልና በድምጽ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን አብረናችሁ የምናመሽ ይሆናል። እናንተም አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ካለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
ወደ ጦር ሜዳ ዘምተው የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጊዜያዊነት ወደ ቢሮ ስራ መመለሳቸውን ዛሬ አስታውቀዋል። በኦፊሻላዊ የፌስቡክ ገጻቸው ላይ ጠቅላይ ሚኒስትሩ የመጀመሪያው ምዕራፍ አጠናቅቄ ለተወሰኑ ጊዜያት ወደ ቢሮ መመለሴን እየገለጽኩ ጠላቶቻችን ጉልበታቸው ዝሎ የጥላቻና የጠበኝነትን መንገድ ጥለው የፍቅርና የሰላምን መንገድ ሲመርጡ ትግላችን ይቀጥላልም ብለዋል። በቅዳችን መሰረት የመጀመሪያውን ምዕራፍ ዘመቻ ለህብረ ብሔራዊ አንድነት በሁለት ሳምንታት ውስጥ አሳክተናል ያሉት ጠቅላይ ሚኒስትሩ ትግሉ ገና አልተጠናቀቀም፣ ነጻ ያልወጡ አካባቢዎች አሉን፣ አሁን የፈተነን ኃይል ዳግመኛ የኢትዮጵያ ፈተና ሆኖ እንዳይመጣ የሚያስችል ዘላቂ መፍትሄ ልንሰጠው ይገባል ሲሉም አክለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ግንባር ካቀኑ በኋላ በተከተሉት ቀናት ውስጥ በትግራይ ኃይሎች ተይዞ የነበሩ የአማራና የአፋር ክልል ቁልፍ ከተሞች ተለቀዋል። የኢትዮጵያ መንግስት ስፍራዎችን ያስለቀቀው በመከላከያ ሰራዊትና በአጋር የክልል ልዩ ኃይሎች የጋራ ተጋድሎ መሆኑን ያስታወቀ ቢሆንም በትግራይ ኃይሎች በኩል ስፍራዎቹ የተለቀቁት በራሳችን እቅድ መሰረት ነው፣ አንድም የተቀናጀ ኃይል ስፍራዎቹን ገፍቶ ነጻ አላወጣም የሚል ሙግት ሲሰማ ቆይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የዓለም አቀፍ ብሔራዊ ሰብአዊ መብቶች ተቋማት ጥምረት አንደኛ ደረጃን ዕውቅና ማግኘቱን ይፋ አድርጓል። የዓለም አቀፉ ብሔራዊ የሰብአዊ መብቶች ተቋማት ጥምረት የዕውቅና ግምገማ ንዑስ ኮሚቴ እንደ አውሮፓውያን አቆጣጠር ከጥቅምት 8 እስከ ጥቅምት 19 ቀን 2021 ባደረገው ጉባኤ የኢትዮጵያ ሰብአዊ መብቶች ኮሚሽን በጥምረቱ የተከናወነውን ጠንካራ የግምገማ ሂደት ማለፉን ተከትሎ ለኮሚሽኑ የአንደኛ ደረጃ ዕውቅና መሰጠቱን ኮሚሽኑ በማህበራዊ ገጾች ላይ አስታውቋል። ይህም ኮሚሽኑ የፓሪስ መርሆችን ሙሉ በሙሉ ማሟላቱን የሚያሳይም ነው ብሏል። ዓለም አቀፉ ብሔራዊ የሰብአዊ መብቶች ተቋማት ጥምረት 118 ብሔራዊ የሰብአዊ መብቶች ተቋማት ሲሆኑ አባላት ህብረት ሲሆን ከፓሪስ ስምምነቶች ጋር የተጣጣሙ ብሔራዊ የሰብአዊ መብቶች ተቋማትን መመስረትና መጠናከርን የሚያበረታታ ነው። እንደ አውሮፓውያን አቆጣጠር በ1993 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያጸደቀውን ባጭሩ የፓሪስ መርሆ ተብሎ የሚጠራው የብሔራዊ የሰብአዊ መብቶች ተቋማት መርሆ የተቋማቱን ታማኝ ነትና ብቃት ለመገምገም የሚያገለግል ሰነድ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ወደዚህ ደረጃ መሸጋገሩ በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በስሩ በሚገኙት ተቋማት ውስጥ ነጻ ተሳትፎ እንዲኖር የሚያስችል ከመሆኑ ባሻገር በዓለም አቀፉ ብሔራዊ የሰብአዊ መብቶች ጥምረት ውስጥ አባል ለመሆን ድምጽ ለመስጠትና የአመራር ቦታዎችን ለመያዝ ብቁ እንደሚያደርገው በማህበራዊ ገጾቹ በኩል አስታውቋል። በርቀት በተደረገ ስብሰባ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሩሲያ ዩክሬንን መውረሯን የምትቀጥል ከሆነ ሊከተሉ የሚችሉ እርምጃዎችን ላቻቸው ቭላድሚር ፑቲን ይፋ አድርገዋል። ዩናይትድ ስቴትስና የአውሮፓ ጋሮቿ ከባድ ኢኮኖሚያዊ እርምጃዎችን እንደሚወስዱ ለዩክሬን ስካሁን ከተደረገ የመከላከያ ድጋፍ ተጨማሪ አሜሪካ ልትሰጥ እንደምትችል ማስጠንቀቋን የባይደን አስተዳደር የብሔራዊ ደህንነት አማካሪ ጄክ ስሊቨን በዋይት ሃውስ በነበረው የጋዜጠኞች ማስዘቢያ ላይ ተናግረዋል። ባይደን ውጥረቱን አርግበው ወደ ዲፕሎማሲያዊ አማራጮች እንዲመጡ ለቭላድሚር ፑቲን ጥሪ እንዳቀረቡም ስሊቨን ተናግረዋል። በሩሲያ በኩል በዶንባስ ቀጠና ያለውን ውጊያ ለማስቆም ያስችላል የተባለውን ዩክሬን ከስድስት ዓመታት በፊት የገባችውን የሚንስክ ስምምነት አለማክበሯና የዩክሬን ሰሞነኛ ተንኳሽነትም ተነስተዋል። የሩሲያ መሪዎች የሰሜኑ አትላንቲክ የጦር ቃል ኪዳን ኔቶ የዩክሬንን ግዛቶች ለመቆጣጠር እየጣረ በሩሲያ ድንበርም ላይ የጦር አቅሙን እያጠናከረ ነው የሚል ወቀሳ አቅርበዋል። ይህ የርቀት ስብሰባ ባይደን ከባላንጣ መንግስታት ጋር ያደረጉት ሁለተኛው ስብሰባ ነው። በጥቅምት ወር ባይደን ታይዋንን በተመለከተ ስላለው የግዛት ውዝግብ ከቻይና ጋር ተነጋግረዋል። ዩናይትድ ስቴትስ የባይደን አስተዳደር እንደ አውሮፓውያን አቆጣጠር በ2022 በሚደረገው የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ ቀባ በመድረግ ከዩናይትድ ስቴትስ አትሌቶች ውጪ ማንኛውም የመንግስት ባለስልጣን እንደማይሳተፍ አስታውቋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ለጋዜጠኞች እንዳረጋገጡት ዩናይትድ ስቴትስ ማንኛውም የዲፕሎማት ተወካይ ወይንም ባለስልጣን ወደ ቻይናው የክረምት ኦሎምፒክ አትልክም ብለዋል። የዚህ ምክንያቱ ደግሞ በቻይና ጂንግጂያንግ ውስጥ እየተካሄደ ባለው ዘር ማጥፋትና ሌሎች የሰብአዊ ጥቃቶች መሆናቸውን ቃል አቀባይ ገልጸዋል። ቻይና በበኩሏ በውጭ ጉዳይ ሚኒስትሯ በኩል የአሜሪካ ሰሞነኛ የዲፕሎማሲ እቀባ የክረምት ኦሎምፒክን መርሆ የሚጻረር ነው ስትል ተቃውማለች። የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ዛው ሌጂያን አገራቸው የአጸፋ እርምጃ ልትወስድ እንደምትችልም ለዘጋቢዎች ተናግረዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ የእሮብ ምሽት ዳር 29/2014 መሰናዶ ይቀጥላል። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። የህወሓት ተዋጊዎች ገብተውባቸው በነበሩ የደቡብ ወሎ አካባቢዎች የጤና ተቋማት ላይ ከፍተኛ ጉዳት አድርሰዋል ሲል የዞኑ የጤና መምሪያ ገልጿል። ለዚህ ክስ እስካሁን ድረስ ከህወሓት የተሰማ ምላሽ ባይኖርም ቀደም ሲል መሪዎቹ ይሰጣቸው በነበሩ መግለጫዎች ላይ ግን ታጣቂዎቻቸው በሲቪል ተቋማት ላይ ጉዳት እንደማያደርሱ በተደጋጋሚ ሲናገሩ ቆይተዋል። የጤና ተቋማቱ አሁን የሚገኙበት ሁኔታ ቀድሞ ሲሰጡ የነበሩትን አገልግሎቶች ለማስቀጠል የሚያስችል አለመሆኑን የዞኑ ባለስልጣናት አመልክተዋል። መሰናራጌ በዙሪያ ተከታዩን ዘገባ ያሰማናል።
ከምዕራብ ወረዳ ቦረና አካባቢ ለአሜሪካ ድምጽ አስተያየታቸውን የሰጡት የደቡብ ወሎ ዞን ጤና መምሪያ ኃላፊ አንተነህ ደመላሽ የህወሓት ኃይሎች ገብተው በወጡባቸው ከተሞችና ቀበሌዎች በጤና ተቋማት ላይ ያደረሱት ውድመትና ዘረፋ የከፋ ነው ብለዋል።
እንግዲህ ኃይል ፍጹም ሰብአዊነት የሌለው ለምንም ነገር የማያስብ መሆኑን ማሳያ ነው በጤና ተቋሞቻችን እየደረሰ ያለው ጉዳት። ከእነዚህ ጉዳቶች ውስጥ እንግዲህ እንደ ዞን ከሚገኙት ጠላት በተቆጣጠረባቸው አካባቢዎች ባየናቸውም ቲም ልከን እየተደረገ ባለው ዳሰሳ መሰረት የገባባቸው ጤና ተቋማቶች ከፍተኛ ጉዳት አድርሷል። ጭኖ የሚወስደውን ጭኖ ወስዷል። ከዛ ተጨማሪ መውሰድ የማይችለውን ደግሞ እዛው እንዲወድም አድርጎታል። የህክምና መሳሪያዎችን፣ የተለያዩ መድኃኒቶችን ጭምር በቀጣይ ጊዜ እንዳንጠቀምበት በሚያደርግ ሁኔታ ጉዳት የሄደበት ሂደት ነው ያለው። ይህን ተቋማቶቹ ፊዚካሊ ግንባታዎች ላይ በሮችን በመገንጠል ሌሎች ነገሮችን በማድረግ ከፍተኛ ጉዳት ያደረሰበት ሂደት ነው ያለው። እንደኛ
መሪያፊው መረጃ ከተሰበሰበባቸውና የቀጥታ ጉብኝት ከተደረገባቸው ጤና ተቋማት በለጋምቦ ወረዳ የሚገኙት የአቀስታ ሆስፒታልና የገነት የጤና ጣቢያ እንዲሁም በጃማ ወረዳ የሚገኘው የጃማ ሆስፒታል ለዘረፋና ለጉዳት ከተዳረጉት ጥቂቶቹ መሆናቸውን መምሪያ ኃላፊው ተናግረዋል።
ገነት የጤና ጣቢያ አካልም ተገኝተን አይተነዋል። ከፍተኛ ጉዳት ደርሶበታል። በተመሳሳይ አቀስታ ሆስፒታል ቲም ገብቷል። ከፍተኛ ጉዳት ደርሶበታል። በተመሳሳይ ጃማ ሆስፒታል ላይ እንደዚሁ በአካባቢ ያሉ ባለሙያዎች፣ እንደዚህ የመንግስት አካላቶች፣ ማህበረሰቡ ገራገብቶ አይቷል። ከፍተኛ ጉዳት ደርሶበታል እና በአጠቃላይ የሚያሳ የሚፈልገው ነገር ምንድነው? በገባባቸው አካባቢዎች ኢሰባዊ የሆነ ድርጊት እንዳፈጸመ ከዛ በተጨማሪ ደግሞ የጤና ተቋማት ላይ ከፍተኛ ጉዳት ማድረሱን ታዝበናል ባለው ሂደት።
የጃማ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ መሐመድ የሱፍ ተወኩላቸው የተሟላ አገልግሎት ይሰጥ የነበረው ሆስፒታል አሁን ሰረታይ የሚባሉ የህክምና ተግባራትን መፈጸም በማይችልበት ደረጃ እንዲወድም ተደርጓል ሲሉ የአታይሎችን በድርጊቱ ይከሳሉ። በውድ ዋጋ ተገዝተው ለህዝቡ ግልጋሎት ይሰጡ የነበሩ መሳሪያዎች መዘረፋቸውንና ህይወት አድን መድኃኒቶች ከጥቅም ውጭ እንዲሆኑ መደረጋቸውን ጭምር በማውሳት
ሆስፒታላችን ከተመሰረተ 4 ዓመት ጨርሷል። በዚህ ሂደት ውስጥ በጣም የተሟላ አገልግሎት ነው የሚሰጠው። የተሟላ ማቴሪያል ያለው ሆስፒታል ነው። እስከ ህዳር 9 ድረስ ለወረዳውና በአካባቢው ለሚገኘው ማህበረሰብ የተሟላ አገልግሎት በመስጠት ላይ ያለ ችግሩ ተከስቷል። ችግሩ ከተከሰተው ከ11 ቀን በኋላ አካባቢው ከሆስፒታሎች ነጻ ሆኗል። ነገር ግን አብዛኛው ማህበረሰቡን ስናገለግልበት የነበረው የህክምና መሳሪያ በሙሉ ተወስዷል። ኦልሞስት የላቦራቶሪ ውስጥ የነበሩ ማሽኖች፣ የአልትራሳውንድ ማሽኖች፣ የአነስቴዣ ኦፕሬሽን ክፍል የሚያገለግሉ አጠቃላይ ማሽኖች፣ ኤክስሬ ማሽን የተወሰደው ተወስዶ ከጥቅም ውጭ ሆኗል። ፋርማሲ ክፍል ውስጥ ያሉ መድኃኒቶች በአብዛኛው ተወስደዋል። ያልተወሰዱትም ከጥቅም ውጭ በአካል ቢታይ እውነት ለመናገር በሚያሳዝን መንገድ ተረጫጭተው ነው የሚገኙት።
የህሙማን ጤና መከታተያ ማሽኖች፣ የህፃናት ልዩ ማቆያ ክፍሎችና የቀዶ ህክምና መሳሪያዎች ጭምር መዘረፋቸውና እንዲወድሙ መደረጋቸው አገልግሎቱን መስጠት እንዳይችሉ እንዳስገደዳቸው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል።
ሆስፒታላችን ውስጥ ከአሁን በፊት ህብረተሰቡን ስናገለግልባቸው የነበሩ አጠቃላይ ማሽኖች በጣም በርካታ ናቸው። ሽንት ሞኒተር የምንለው ከ10 በላይ የነበረ ነው። በህፃናት ኢንቴንሲቭ ኬር ዩኒት ውስጥ አገልግሎት ሲሰጡ የነበሩ በጣም በርካታ ማቴሪያሎች፣ በኦፕሬሽን ሩም ውስጥ አገልግሎት ሲሰጡ የነበሩ ማቴሪያሎች በዚሁ ቡድን ሙሉ በሙሉ ተወስደዋል። ካልሆነም ደግሞ እዛው ላይ ከጥቅም ውጭ አገልግሎት እንዳይሰጡ የተደረጉበት ሁኔታ ነው ያለው። አሁን ላይ ቆመን ስናየው ሆስፒታላችን ከአሁን በፊት ሲሰጠው የነበረ በሁሉም መስክ አገልግሎት በዚህ ችግር ምክንያት ተስተጓጉሎ ነው ያለው።
የዞኑ ጤና መምሪያ ኃላፊ በበኩላቸው ጉዳቱ በጣት የሚቆጠሩ ጤና ተቋማት ላይ ብቻ የተፈጸመ አይደለም፣ ይልቁንም የህወሓት ኃይሎች ገብተው በነበሩባቸው አካባቢዎች በሙሉ ተመሳሳይ ጥፋት ተፈጽሟል የሚል እምነት አለን ብለዋል።
ወደ 103 የሚደርሱ ጤና ተቋማቶች ጉዳት ደርሶባቸዋል። ይሄ በተመሳሳይ ደግሞ ወደ 9 ሆስፒታሎች አካባቢ ከፍተኛ የሆነ ጉዳት እንደደረሰባቸው ነው እያሰብን ያለ ነው። ለምንድነው ጥራት የተቆጣጠርባቸው አካባቢዎች ላይ አሁን ባየነው መሰረት እሱ በገባባቸው አካባቢዎች የሚገኙ ጤና ተቋማት እናቶችና ህጻናት እንዳይታከሙ፣ አቅመ ደካሞች እንዳይታከሙ፣ በአጠቃላይ የአማራ ህዝብ ታክሞ እንዳይደን ራሱን የራሱን ጤንነት እንዳይጠብቅ በሚያደርግ መልኩ ከፍተኛ ጉዳት የደረሰበት ሂደት ነው ያለው።
የህወሓት ኃይሎች ከአካባቢዎቹ የለቀቁት በቅርቡ መሆኑ ተከትሎ በጤና ተቋማቱ ላይ የደረሰው ጉዳት በዝርዝር እንደማይታወቅ አቶ አንተን አስረድተዋል። ይሁን እንጂ ይህን የሚያጣራ ቡድን መቋቋሙን ጠቁመዋል።
እያሰብን ያለነው ከክልሉ ጤና ጥበቃ ቢሮ አጋር አካላት እንደዚሁ ማህበረሰቡ ጋር በጋራ በመሆን የተቋማቶችን የጉዳት መጠን ለመለየት ጥረት እያደረግን ያለ ነው። ረጅም ጊዜ ሊወስድ ይችላል፣ ይሄ የተወሰኑ ሳምንታቶችን ግን በተለቀቁት አካባቢዎች ይህንን የጉዳት መጠን ሊለይ የሚችል ቼክሊስት ተዘጋጅቷል፣ ቡድን ተቋቁሟል። በተለቀቁበት አካባቢዎች ከስር ከስር በጤና ተቋማት ላይ የደረሰው ጉዳት ምን ይመስላል የሚለውን አሰሳ አድርገን ለሚመለከተው አካል ለማህበረሰቡ፣ እንደዚሁም ለአጋርና ባለድርሻ አካላቶች እውቅና በመስጠት ተቋማትን መልሶ ለማቋቋም ጥረት እናደርጋለን ብለን ይዘናል።
ያለውን አቅም በመጠቀም ጤና ተቋማቱ መሰረታዊ ተብሎ የተለዩ የጤና አገልግሎቶቹን እንዲሰጡ አቅጣጫ መቀመጡን ኃላፊው አመልክተዋል።
በተለቀቁበት አካባቢዎች መሰረታዊ የሆኑ የጤና አገልግሎቶችን ለመስጠት አቅደን እየሰራ ያለ ነው። ከእነዚያ ውስጥ አንዱ የመጀመሪያው የወሊድ አገልግሎት በጤና ተቋማት በቅርብ ጊዜያት ቶሎ እንዲጀመር ለማድረግ ጥረት እያደረግን ያለ ነው። ሁለተኛው የድንገተኛ አገልግሎቶችን ለማህበረሰቡ እንዲሰጡ ለማድረግ ጥረት እየተደረገ ነው። በሶስተኛ ደረጃ በተለይ ተመላላሽ የምንላቸው ኤችአይቪ በሽተኞች፣ የቲቪ በሽተኞች፣ የስኳር በሽተኞች፣ ግፊት ያለባቸውን ማህበረሰብ ክፍሎች አገልግሎቱን እንዲጀምር ለማድረግ አስበን እየሰራን ያለበት ሂደት ነው ያለው።
መንግስት ደሴ፣ ኮምቦልቻ፣ ባቲና በርካታ ከተሞችን ከህወሓት ኃይሎች ነጻ እንዳወጣ መግለጹን ተከትሎ ነጻ ወደ ወጡት አካባቢዎች ሰዎች መመለስ መጀመራቸው እየተነገረ ነው። ዶክተር ደብረጽዮን ስቃል ግን ሰራዊታቸው ስልታዊ ማፈግፈግ አድርጓል ባይ ናቸው። ከተሞቹ በመንግስት ኃይል በቁጥጥር ስር መዋላቸውን ሮይተርስ ትናንት የዘገበ ሲሆን የህወሓት ቃል አቀባይ ጌታቸው ረዳ መንግስት አሳካውት ስላለው ድል ያሉት ነገር እንደሌለ አስነበዋል። ሮይተርስ አክሎም ህወሓት ባለፈው ሳምንት በጦርነቱ ስትራቴጂካዊ ማሻሻያ እያደረኩ ነው ማለቱን ጠቅሶ ለምንና እንዴት በሚሉት ጉዳይ ላይ ግን ዝርዝር መረጃ ከመስጠት መቆጠቡን አመልክተዋል። በደብረሲና ሸዋሮቢ፣ ከሚሴና መሰል ከተሞች ተቋርጠው የነበሩ የስልክና የመብራት አገልግሎቶችም እንደ አዲስ መጀመራቸው ተገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
The በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ዝግጅቶቻችን ከድምጽ መተጨማሪ ምስል በኢትዮሳት ላይ ሳተላይት እንዲሁም ደግሞ በቪኦኤ አምሃሪክ ድረገጽና የፌስቡክ ገጽ ላይ ይገኛሉ። ወደ ተከታዩ ዘገባ ደግሞ እንለፍ። በአማራ ክልል እየተካሄደ ባለው ጦርነት ምክንያት እስካሁን ድረስ 4107 ትምህርት ቤቶች ውድመት እንደደረሰባቸውና ወደ 19 ሚሊዮን የሚጠጉ ተማሪዎች ደግሞ ከትምህርት ገበታቸው ውጪ መሆናቸውን የአማራ ክልል ትምህርት ቢሮ ለአሜሪካ ድምጽ አስታውቋል። የወደሙትን ትምህርት ቤቶች ለመመለስም ከ11 ቢሊዮን ብር በላይ እንደሚፈጅ የትምህርት ቢሮ ጨምሮ ገልጿል። ህወሓት ለሁለት ሳምንት ተቆጣጥሮት በነበረው የሸዋሮቢት ከተማ ያነጋገርናቸው ተማሪዎችና ወላጆችም ጦርነቱ ባደረሰው ከፍተኛ ውድመት ምክንያት ወላጆች ከሀብት ንብረታቸውን በማጣታቸው በከተማው የሚገኙ ሁሉም ትምህርት ቤቶችም ከጥቅም ውጪ በመሆናቸው ከፍተኛ ለሆነ ስነልቦናዊና ምጣኔ ሀብታዊ ችግር መጋለጣቸውን ገልጸዋል። ስመኝሽ የቆየ በዚህ ዙሪያ ዘለግ ያለ ዘገባ አሰናድታለች፣ ቀጥሎ ይቀርባል።
አማጽያኑ የትግራይ ኃይሎች አማራ ክልል በሚገኘው ሰሜን ሸዋሮን ሸዋሮቢት ከተማ ለሁለት ሳምንታት በቆዩባቸው ጊዜያት እንደ መስፈሪያና የጦር ሰፈር የተጠቀሙት በከተማዋ የሚገኙትን ትምህርት ቤቶች መሆኑን ነዋሪዎች ይናገራሉ። በከተማዋ የሚገኙ በርካታ የንግድ ቤቶች፣ የጤና ጣቢያዎች፣ የእርሻ ቦታዎችና ሌሎች ለሕዝብ አገልግሎት የሚሰጡ ተቋማት ከፍተኛ ጉዳት እንደደረሰባቸው የሚገልጹት ነዋሪዎቹ በተለይ በከተማዋ የነበሩት ጥቂት ትምህርት ቤቶች ሙሉ ለሙሉ ከጥቅም ውጪ መደረጋቸውን ይናገራሉ። ከነዚህ ካነጋገርናቸው ነዋሪዎች አንዱ የሆኑት በከተማዋ ለረጅም ዓመታት በንግድ ስራ ይተዳደሩ እንደነበር የገለጹልንና የሶስት ልጆች አባት የሆኑት አቶ ዮሴፍ ወንድማገኝ ናቸው። አማጽያኑ ለሁለት ሳምንታት ተቆጣጥሮት የነበረውን ከተማ ለቆ ሲሄድ በተለይ ልጃቸው ትማርበት የነበረውን ሸዋሮቢት አንደኛ ደረጃ ትምህርት ቤት በአካል ሄደው ማየት ታቸውን የሚናገሩት አቶ ዮሴፍ በትምህርት ቤት ውስጥ የተመለከቱት ውድመት ልባቸውን እንደሰበረው ይገልጻሉ።
አንደኛ ደረጃን ቀረብ ብያቸው ነበር። ከጎንም አንድ ግቢ ህጻናት መዋለ ህጻናት ነበር። እሱም ላይ ውስጣቸው ያሉ ማቴሪያሎችን ሁሉ አውዳድመዋቸውን የሚፈልጉትን ጭነው ሄደዋል እና ይሄ ነው ሊያስብል የሚችል አይደለም። ከፍተኛ ጉዳት ነው። በተለይ ያው ግቢው አገልግሎት ለመስጠት ብዙ ጥገናና እርዳታ የሚያስፈልገው መሆኑን በደንብ ተገንዝቤያለሁ።
ይህ በሸዋሮቢት አንደኛ ደረጃ ትምህርት ቤት ላይ የደረሰው ውድመት በተመሳሳይ ሁኔታ በአማራ ክልል በሚገኙ 4107 ትምህርት ቤቶች ላይ መድረሱን የክልሉ ትምህርት ቢሮ ኃላፊ ዶክተር ማተብ ታፈረ ነግረውናል። ከአንድ ዓመት በፊት በትግራይ ክልል የጀመረው ጦርነት ወደ አማራና አፋር ክልል ከተሻገረ በኋላ ዶክተር ማተብ ወራሪዎች ሲሉ የሚጠሯቸው የትግራይ አማጽያን በሰሜንና በደቡብ ወሎ፣ የኦሮሚያ ብሔረሰብ ዞን ሰሜን ሸዋ በከፊልና በተወሰኑ የሰሜንና ደቡብ ጎንደር አካባቢዎች በሚገኙ ትምህርት ቤቶች ላይ አድርሰዋል ያሉት ውድመት ትምህርት ቤቶቹን በቀላሉ መመለስ በማይቻልበት ደረጃ መሆኑንና መልሶ ለማቋቋም ቢያንስ 11 ቢሊዮን ብር ሊያስፈልግ እንደሚችል ይገልጻሉ።
እንግዲህ ወረራ ነበረበት አካባቢ አንዱ የጦርነት ቦታዎች የነበሩ ትምህርቶች ያጋጥማሉ። ለምሳሌ ወራዊ ኃይል እዛ እንደ ካምፕ ተጠቀምባቸው የነበሩ መሳሪያ ማስቀመጣቸው የነበሩ ወንበሮች የተዘረፉ ቆንጆች የተዘረፉ ውስጦች አሉ። ኢቨን ጣራቸው ሳይቀር የተለቀሙ ውስጦች አጋጥመዋል። ወንበ መስኮት በሮች ተሰባብረዋል። ይህማ ደግሞ ወደ ትምህርት ቤቱ እነዚህ ነገሮች ከለሉት ለሀገርነት ለመዋል ያስቸግራል ማለት ነው። ዋናው ወረቶቹ ስራ እንዲሰሩ ከተፈለገ አሁን የተከሰቷቸው ግብዓቶች ያስፈልጋሉ። አሁን ላይ ሆኖ ወረቶቹ በከተማ ለማስጀመር
በዚህ በትምህርት ቤቶች ላይ በከፊልና ሙሉ ለሙሉ በደረሰ ውድመት ምክንያት ወደ 19 ሚሊዮን የሚደርሱ ተማሪዎች ከትምህርት ገበታ ውጪ መሆናቸውንና 116,000 መምህራንም ከስራ ገበታቸው መፈናቀላቸውን ዶክተር ማህተብ ይገልጻሉ። እነዚህ ከትምህርት ገበታ ውጪ የሆኑ ተማሪዎችም በትምህርት ቤቶቻቸው ላይ በደረሰው ጉዳት ከፍተኛ የስነ ልቦና ጫና እንዳጋጠማቸውም ይናገራሉ። ከነዚህ መካከል በሸዋሮቢት ከተማ አዲስ ዓለም አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ የሆነችው ጁሊያና ተፈሪ አንዷ ናት። ጁሊያና በጦርነቱ ምክንያት ለአንድ ወር ያክል ወደ ትምህርት ቤት አለመሄዷንና ትምህርት ቤቷ ላይ የደረሰውን ጉዳት ካየች በኋላ የተሰማትን ከፍተኛ ሐዘን እንድትገልጻለች።
ያው የመማሪያ ቁሳቁሶቹ እንዳለ አውድመውታል። የምንማርበትን ትምህርት ቤትንም እንደዚሁ ጎርፎታል። የትምህርት ቤቶችን መቀመጫዎችን፣ የተማሪዎችን ዲስኮች እንዳለ ሰባብረዋቸዋል። ከእንግዲህ በኋላ ጥቅም የሚሰጥ አይመስለንም። እንግዲህ መንግስትም ምንም አላለን እስካሁን። ያለን ትምህርት ቤት ውስጥ ብቻ ስለሆነ ያው በጣም ሀዘን ይሰማል።
ሌላው ያነጋገር ነው ተማሪ ኤርሚያስ ባህሩ ይባላል። በሸዋሮቢት ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል ተማሪ ሲሆን ወደ ከፍተኛ የትምህርት ተቋም ለመግባት ዝግጅት ማድረግ በሚገባው ወቅት ትምህርቱ መቋረጡና በትምህርት ቤቱ ላይ ደርሶ ያየው ጉዳት ተስፋ እንዳስቆረጠው ይናገራል።
ትምህርት ቤቱ እነሱ እንደ ካምፕ ነበር የተጠቀሙትና ብዙ ነገር ጠፍቷል። ያሉ ኮምፒውተሮች ምናምን የሉም። ዴስኩ የተማሪ መቀመጫ በቃ ተሰባብሯል። ብዙ ነገር ጠፍቷል።
ምን ተሰማ ትምህርት ቤትን በሱ መልኩ ስታየው?
በቃ ዘንድሮ የ12ኛ ተማሪ እንደመሆኔና ማትሪክ እንደመወስደው ያው በቃ እስካሁን በቃ የለፈው ገደል ገቡ።
ኤርሚያስ ወላጆቹ በርሻ ስራ ይተዳደሩ የነበረ ቢሆንም በጦርነቱ ምክንያት እህል ባለመሰብሰቡና የተወሰነውም በእሳት በመቃጠሉ ከዚህ በኋላ እሱንና 3 ታናናሽ እህትና ወንድሞቹን የማስተማር አቅም ላይኖራቸው ይችላል ሲል ይሰጋል።
ዛሬ ደግሞ ሳብሊ ደማውን በዚህ ሰዓት አግባባል ተሰበሰቡም ደግሞ ጊዜውም አለፈበት። አንዳንድ ቦታም የተቃጠላለ በጦርነቱ ምክንያት ማለት ነው። ወደፊት ራሱ ረሃብ ሊያጋልጠን ይችላል።
ይህ በተማሪዎች ላይ በከፍተኛ ሁኔታ የሚታየውን ተስፋ መቁረጥና የስነ ልቦና ጫና ወላጆችም ይጋራሉ። አቶ ዮሴፍ በጦርነቱ ምክንያት ወላጆች ሀብትና ንብረታቸውን በማጣታቸው ልጆቻቸውን ወደ ሌሎች ከተሞች የሚገኙ ትምህርት ቤቶች መላክ የማይችሉበት ሁኔታ ላይ መሆናቸውንም ይናገራሉ።
አሁን የመጠጥ ስራ አገልግሎት ነው የሚሰጠው። ድርጅቱ ወድሟል፣ ሙሉ በሙሉ ንብረቱ ተወርሷል። በተለይ የመጠጥ አቅርቦት የምናደርግበት ተሽከርካሪ ሁሉ ይዘውብን ሄደዋል፣ ወስደውታል።
አቶ ዮሴፍ አክለው ልጆቻቸው ላይ ደረሰውን የስነ ልቦና ጫናም ሀዘን በተሞላበት ስሜት እንዲህ ይገልጹታል።
ለትምህርት በጣም ትልቅ ፍላጎት ያላቸው በተለይ አንዱ ልጄ ዘንድሮ 12ኛ ክፍል ተማሪ ነው እና ይህን የትምህርት ጊዜ የመጨረሻ ወደ ዩኒቨርሲቲ ለመግባት የሚዘጋጅበት ፈተና የሚሰጥበት ጊዜ በመሆኑ በትምህርት ስርዓቱ ላይ ባለው ጉድለት እየደረሰበት ያለውን ተጽዕኖ ከልጄ ጋር በደንብ አውርተን በጣም እንዳዘነ ነው የነገረን። በጣም የሚገርምሽ ነገር ኤሌመንተሪ የምትማረው ተማሪ እንኳን ስለ ጦርነትና ስለ ከባድ ዲሽቃ መትረየስ ክላሽኮፕ የሚል የመሳሪያ እንትን በቃ ናቸው። በቃ በዚህ እድሜያቸው ላይ ባለ እንትን ላይ ስለ መሳሪያ የሚያወሩበት ስለ መሳሪያ ጥፋት አይምሯቸው ውስጥ የተቀረጸበት ሁኔታ ነው እና አሳዛኝ ወቅት ነው።
በተመሳሳይ በሸዋሮቢት የመድኃኒት መደብር የነበራቸውና የአምስት ልጆች አባት የሆኑት አቶ ታደገው ተገኔም ንብረታቸው ሙሉ ለሙሉ በመዘረፉ ከዚህ በኋላ ልጆቻቸውን የሚያስተምሩበትም ሆነ የሚያስተዳድሩበት ገቢ እንደሌላቸው በመግለጽ መንግስት መልሰው ሊቋቋሙ በሚችሉበት መንገድ ድጋፍ እንዲያደርግላቸው ጠይቀዋል።
እኔ አሁን በዩኒቨርሲቲ ሌቭል 3 ልጆች አሉ። አንዱ አሁን ማትሪክ ወስዷል ባለፈው። ሁለቱ ደግሞ አንደኛ ደረጃ ትምህርት ቤት ተማሪዎች ናቸው። እነዚህ ልጆች ለማሳደግ እነዚህ ልጆች ለማስተማር የግድ መስራት አለብን። ለመስራት ደግሞ መንግስት ይህንን የእያንዳንዳችንን ችግር ተረድቶ የተወሰነ ነገር ከወለድ ነፃ የሆነ ብድር እንኳን ቢሰጠን እየሰራን መቅበል እንችላለን። እኛ እኔ አሁን እርዳታ እንደኔ እርዳታ አልፈልግም። ቢያንስ እየሰራሁ የምከፍልበት ባገኝ ልጆችን ማስተማር እችላለሁ፣ ማሳደግ እችላለሁ፣ እኔም ራሴ መኖር እችላለሁ ማለት ነው።
በሰሜን ሸዋ ዞን ሸዋሮቢት ከተማ ያነጋገርናቸው ተማሪዎችና ወላጆች ተስፋ የሚያደርጉት መንግስትና እርዳታ ሰጪ ተቋማት ተጋግዘው በከተማዋ የወደሙትን ትምህርት ቤቶች መልሰው አገልግሎት መስጠት እንዲችሉ እንዲያደርጉ ነው። የክልሉ የትምህርት ቢሮ ኃላፊም ቢያንስ በክፍል የወደሙትን ትምህርት ቤቶች በመጠገን ስራ እንዲጀምሩ ለማድረግ ዝግጅት መጀመሩን ገልጸው መምህራንም የስነ ልቦና ዝግጅት እንዲያደርጉ ስልጠና መሰጠት መጀመሩን ጨምረው ገልጸዋል። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ከአማራ ክልል በተጨማሪ በአፋርና በትግራይ ክልል በአጠቃላይ 7000 ትምህርት ቤቶች ላይ ውድመት መድረሱንና በትግራይ ክልል ብቻ 1.4 ሚሊዮን ተማሪዎች ትምህርት ማቋረጣቸውን የትምህርት ሚኒስቴር ባለፈው ሳምንት ማስታወቁ ይታወሳል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Thank you.
ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። የኮቪድ-19 ወረርሽኝን ለመከላከል በተለያዩ ጊዜያት የጥንቃቄ መመሪያዎች የሚወጡ ሲሆን ለበሽታው መከላከያ ክትባት በሰፊው በሚሰጥበት በዚህ በዩናይትድ ስቴትስ ደግሞ ሰራተኞች ወደ ስራ ገበታቸው ሲመለሱ የኮቪድ-19 ክትባት መውሰዳቸውን ማረጋገጫ ካርዳቸው እንዲያሳዩ አሊያም በየጊዜው ተደጋጋሚ ምርመራ እንዲያደርጉ የሚያስገድድ መመሪያ ወጥቷል። ተከታዩ ዘገባ ታዲያ ይህን ተከትሎ ሐሰተኛ የክትባት ካርዶች ሽያጭ በማህበራዊ መገናኛ ብዙሃንና በድረገጽ ላይ ተበራክቷል ይለናል። ቀጥሎ ይቀርባል። አብዛኞቹ ክትባት የወሰዱ አሜሪካውያን መከተባቸውን የሚያረጋግጡት በእጅ በተሞላች አነስተኛ ካርድ አማካኝነት ነው። ካርዷ የሰውየው ሙሉ ስም፣ የልደት ቀን፣ የወሰደው የክትባት አይነትና ብዛት እንዲሁም ምርት ቁጥር ሰፍሮባታል። የክትባት ካርዱ የመጀመሪያው ዓላማ ከአጭበርባሪዎች ለመታደግ ሳይሆን ሰዎች መከተባቸውን ለማረጋገጥ ነው ይላሉ የዩናይትድ ስቴትስ የጤና ቢሮ ልዩ ባለሙያ አይዛክ ቤልዶስ።
መጀመሪያ ላይ ካርዱ በአገልግሎት ሰጪና በታካማከል መከተባቸው ማረጋገጫና መግባቢያ እንዲሆን ነበር የታሰበው። በተጨማሪም ከተቻለ ሁለተኛ ክትባት የሚያሻም ከሆነ ያንን ለመስጠት እንዲያስታውስ ነበር አላማው።
ይሄ ካርድ አሁንም ቢሆን በአሜሪካ በሰፊው ጥቅም ላይ እየዋለ ይገኛል። ነገር ግን እጅግ ብዙ ኩባንያዎች ከሰራተኞቻቸው የክትባት ማረጋገጫ ሲጠይቁ የሐሰት ካርዶች በጥቅም ላይ እየዋሉ መምጣታቸውና ቁጥሩ ከእለት ወደ እለትም እየጨመረ እንደመጣ ባለሙያው ያስረዳሉ።
ልክ በጉርጉርሲያኑ 2021 ዓመተ ምህረት ሲጀምር በቀን 5 እና 6 የሚሆኑ ሬታዎችን ነበር የምናስተናግደው። አሁን ግን እስከ 20 እና 25 የሚሆኑ ከሐሰተኛ ክትባት ካርዶች ጋር የተያያዙ ሬታዎችን በቀን እንቀበላለን።
የሳይበር ደህንነት ባለሙያዎች እነዚህ ሐሰተኛ የኮቪድ-19 ክትባት ማረጋገጫ ሰርተፍኬቶች በማህበራዊ መገናኛ ብዙሃንና ድረገጾች አማካኝነት ለገበያ እየዋሉ ነው ይላሉ። በአንዳንድ የድረገጽ ቡድኖች ላይም እንዲሁ የሐሰት የክትባት ካርዶች በግልጽ ለገበያ እየቀረቡ ይገኛሉ። እንደውም የሐሰተኛ የክትባት ካርድ ማረጋገጫ ካርዶቻቸውን የተቀበሉ ደንበኞችም ከነ ካርዱ ፎቶግራፋቸውን ለጥፈዋል። የድረገጽ ደህንነት ጥምረት ባለሙያዎች ራሳቸው ለሙከራ እነዚህን ካርዶች የሚሸጡ ሰዎች ጋር ደውለዋል። አጭበርባሪዎቹም በፍጥነት ምላሽ ይሰጣሉ።
በአካባቢዬ ወዳለ ክሊኒክ የክትባት ካርድ ልትልኩልኝ ትችላላችሁ?
አዎ።
እንዴት ልክፈል?
ፔፓል በተሰኘው የገንዘብ መክፈያ በመጠቀም መክፈል ይቻላል።
ዋጋው ስንት ነው?
የአንድ ካርድ ዋጋ $220 ነው።
በዚህ ዙሪያ የሚሰሩ የሶፍትዌር ባለሙያዎች የፌደራል መንግስት ሰራተኞች የክትባት ካርዶችን እንዲያምጡ ከጠየቁ በኋላ የሐሰተኛ ክትባት ካርዶቹ ሽያጭ ደርቷል ይላሉ። ብራያን ሊንደር ቼክፖይንት በተሰኘው ተቋም ውስጥ የሶፍትዌር ቴክኖሎጂ ባለሙያ ናቸው።
So we saw about 1000
ጂግበት አመጥፎ ነገር ነው። Facebook, Instagram, Telegram እና WhatsApp በሚመሳሰሉ ማህበራዊ ሚዲያዎችን በመጠቀም ካርዶችን እየሸጡ ነው።
የሶፍትዌር ቴክኖሎጂ ባለሙያዎች ይህን የመሰለውን ችግር ለመቅረፍ አንደኛው አማራጭ የአውሮፓ ሀገራት እያደረጉ እንዳሉት የተማከለ የፌደራል የክትባት መረጃ ቁጥር በማዘጋጀት በኤሌክትሮኒክስ ሊነበብ የሚችል የማረጋገጫ ካርድ ለተጠቃሚዎች መስጠት አስፈላጊ መሆኑን እያሳሰቡ ይገኛሉ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቬ የወጣቶች አዲሱ ትውልድ ድምጽ ነው። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ሳያት ደምሴ እንደምወድ ታውቃለህ ትላለች። ወደ እሷ ተመልካቾቻችን ስለነበረን ቆይታ እያመሰገንን የሮም ምሽት ግናዜ መሰናዶን እዚህ ላይ ተጠናቀቀን። ቀደም ደረመው በመስተንግዶ ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ አምሽቻለሁ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት እንገናኝ። ደህና ደሩ።